ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነ መኩሪያ የተደረሰውን ኢህአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል ሁለት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በጣም ድሮ ዓለም ሳይሰለጥን በዝብዞ መበልጸግ ሀገር መፍጠር ተስቶት በበረዶ ጫካ አውሮፓ ሲማርሰን ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሰውን ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲኮማተር ሰው ሰውነቱን ስቶት ካራዊ ሲታገል እኛ በጣም ረቀን እጅግ ገዝፈን ነበር። ዓለም ሳይሰለጥን ብራና አዘጋጅተን በራሳችን ገዳም ከራሳችን አፈር ሙራን አፍርተን አርቀቀነው ነበር። ክብረ መንግስቱ አንጸነው ነበር። ቤተ ፋሲለን ላሊበላን ቀርጸን አስተምረን ነበር። ካንዳለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይላቁመነው ነበር ያክሰናው። ታዲያ ምን ያደርጋል ጊዜ ተለውጦ ታሪክ ተገላብጦ ትንሽ ትልቅ ሆነ ትልቁ ቀጣጥ። በጠቢቡ ንጉስ በሚኒክ ሀገር በነጻነት ወዳጅ በዮሐንስ እግር ባንዳ ተተካበት ሎሬ የማያምር ይህን ጊዜ ጥሎት የአውሮፓ ገዳማት በጣም ስላደጉ የእኛን ገዳም ይጠው ብራና አዳ ይሆናል። ብራና ወሳጁ ከእኛ ቤት ቢሆንም ያው እንደ አባይ ነው ለእኛ ምን ሊጠቅም። በገናና ስሙ ከመኩራት በስተቀር አባይ እየጠቀመው ላረፈበት አገር ይህ ተለውጦ እውነት ቦታ አጥቶ ከእኛ ፈር ተወልዶ በእኛ ፈር ጎልብቶ ስንሞት እያየን ጥሎን ይልከት። እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃረም የውስጥ ስነቱ ከላዩ ሲነጠል በንዋይ ፍለጋ አእምሮ ሲበከል ብራና ተሰጠው ከፈረንጆች ደብር። እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመን ነገር። ይህን ሁሉ ተንኮል አምረን ስናየው በሩቅም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው። የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የእኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጭ በብራና ጋሻ የእኛ ቤት ፈረሰ ተሰራ ቤታቸው። አትመለከቱም ሌጡ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታወቀ ከአዋቂ በሚል የቅጥር ስም እጅግ አሸብርቆ እጽፋለሁ ሲለምዱን ተቅስቆ በቀለሙ ፋንታ በደም አጨማልቆ። አረ ለመሆኑ ገና አንተ ሲባል ከስር መሰረቱ ቆዳ የከፍት ልጅ መሆኑን ከጥንቱ እንዴት ይዘረጋል ብራና ሱነቱ? ገባው ገባውን በጋዳ አየ ነው ይሸጣት እናቱ። ይሄ በመሆኑም ባለንበት ዘመን ብራና አስፋስቶት እውቀት ግቡን ስቷል። እውነት ትርጉም አታ ይሳለቁባታል። አሁ ሳያጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድርሰት ቤት አገሩን ሞልቷል። ያሳይ መሲሁ ያጉራ ዘለሉ የመሰሩ ብዛት ትግሉን አጣቦታል። የዘረኛ መንግስት ስውር አገልጋዮች ዶላርን ቡራኬን ከባዕድ አግኝተው የአሞት ከረፊቱ ጭራሽ ሳይኖራቸው ለህዝብ መታመንን በመከራዋ ቀን ጸንቶ መቆም ጠልቀው ታገሉ እያሉ ነው በስውር ተልቆ ትግሉን አገልግተው። አሳይ መሲህ ምሁር የጠባቦች መንጋ የፋሽስት ግልገሎች የትላንት አራጆች የጥንቱና አዲሱ ልፍስፍስ አንጃዎች ያልሆኑትን ሆነው አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገለው። መድረክ ግንቦት ሰባት አንድነት በምታት ፓርላማ ያገባውም የወያኔ ጥፋት ህግ በሌለበት ህግ ታገል ማሸነፍ የሚሻው በህገ መንግስቱ። አረ ስንቱ ስንቱ ታገል እያሉ ነው ድከሙ በተመ ማንን ለማስፋሳት ማንንስ ለመግደል በማን ስቃይ ሊኖር አገር ሲበታተን በዘረኛውና በጠባቦች መንጋ የተወጋን አገር የተበደለ ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገል እያሉ ነው በይፋ ይህን ነገር። አላማ ሳይኖረው ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጫቅስ ሱባኤ ሳይገባ ለፈጸመው በደል ወይም ማሩ ሳይለተኛበት ዘመን እንደ አይድራ ትልነገን ይበጣጠስ ተደራጅ ይላል ደጋግሞ ይሸጥ። እንዲያ እንዲህ ሆኖ ትግሉ ከተጎዳ ሀገርን ቆራርጠው ቅርጫ ከጣሉበት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራ መይሰው ታሪክ ሰሪ ሆኖ ካረፉበት መሬት። የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች የዲሞክራሲ ስርዓት ነባር መሰረቶች ይጠራ ስማቸው ይዘከር ስራቸው የሞቱትም ጭምር ይምራን ተግባራቸው። ተናገር ደብተራው ካለበት ቦታ አጅበው ይሳቅ እውነት እንዲረታ የሺጥላም መስክር ለእውነት ተፋልመ ካረፍክበት ምድር አዛብ ተነስቶ አል እንዲህ ካለጋሻው አልመክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናገር። አሻፈረኝ ብለህ በመርካቱ መሃል ለፋሽ ለባንዳ ማልበገር ብለህ የወደቅከው ጓዴ ፈለቀም ተናገር። ተባይ በጣም በሶ ሜዳውን ካሰሰው ስግግግ ፈላዩ ግንባሩን ከያዘው ቀስቅሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው። ቀስቅሰው ጋይምን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 2 ሰሙን የማልጠቅሰው አንድ ተጫዋች እኛ ቡድን መግባት እንደሚፈልግ ወሬ ደረሰኝ። ልጁ ጎበዝ ተጫዋች ነው። መረጃውን ያመጡልኝ የኛ ተጫዋቾች ናቸው። ለምን እኛ ክለብ መግባት መረጠ? ትላልቅ ቡድኖች በደንብ ይፈልጉታል። እነርሱ ጋር መግባት ያልቻለበት መንገድ ባይገባኝም እኛን በመምረጡ ደስ ብሎኛል። አንዳንድ ጎበዝ ተጫዋቾች እኛ ጋር መግባት ይፈልጉና ገንዘብ ተቀብለው ሐሳባቸውን ይቀይራሉ። ምናልባት ይሄም ልጅ እንዲያ ያደርግ ፈልጎ ይሆን? ለጊዜው አልገባኝም። ቤቱ መስፍናረር መንገድ አካባቢ ነው። ነገር ግን ወንድሙ ታሪክ ስለሚኖር ለጊዜው እሱ ጋ ነው የመነበረው። ልጁ እኛ ጋር ለመምጣት ፍላጎት ቢኖረውም እኔ እንዳነጋግረው የኛ ተጫዋቾች አስረዱኝ። ይሄማ ቀላል ነው ብዬ ልጁን አነጋገርኩትና ተስማማን። ተጫዋቾቻችን የሚኖሩት መርካቶ ነው። የኛ ልጆች ቤት እንፈልግለት ስላሉ ተስማማውና እዚያ አካባቢ ተከራየንለት። ቤቱን አፈላልጌ ታያሾኝ ያስገባሁት እኔ ነበርኩ። የኛ ቡድን ደጋፊዎች አብዛኞቹ ነጋዴዎች ስለሆኑ የልጁን ወጪ ለመሸፈን ችግር አልነበረውም። ልጁ ከነበረበት ክለብ ለቆ ወደ ሐረር ሂዶ 8 ወር ቆይቶ ስለመጣ ከቀድሞ ክለቡ ጋር ከመልቀቂያ ጋር በተያያዘ ችግር እንደማይገጥመን ገምቻለሁ። የልጁ ዝውውር እስኪያልቅ ነገሩን በሚስጥር መያዝ ነበረብን። እርሱን ከሚያውቁት ጥቂት የኛ ተጫዋቾችና ካንት ኮሚቴ በስተቀር ለማንም አልነገርንም። ልጁን ቶሎ ማስመዝገብ ስለነበረብን ወደ ሸዋ እግር ኳስ መምሪያ ከልጁ ጋር መሄድ ነበረብን። መጀመሪያ ግን ለታቴራ ፎቶ ያስፈልግ ስለነበር ልጁን ስጠይቀው የለውም። ባስቸኳይ መነሳት ነበረበት። የሆነ ፎቶ ቤት ሄድን። ፎቶ አንሺው ለምን እንደሚፈልግ አስረዳውትና እርሱ ጉርድ ፎቶ አነሳው። የሱን ከጨረሰ በኋላ ልጁ ለማስታወሻ እኔና አንተ እንነሳ ሲለይ በመደፈት አንድ ላይ ተነሳን። የጉርድ ፎቶውን ሂሳብ እኔ ከፈልኩ። በጋራ የተነሳነውን የኔ ማስታወሻ ነው ስላለ እሱ ከፈለ። ጉርድ ፎቶው ስለደረሰ ተያይዘን ወደ ሸዋ መምሪያ ሄድን። አቶ አማ በጋሻው የሸዋ እግር ኳስ መምሪያ የጽህፈት ቤት ኃላፊ ናቸው። ለኛ ክለብ ጥሩ አመለካከት እንደሌላቸው ሰማለሁ። የሌላ ቡድን ደጋፊ እንደሆኑ ይወራባቸዋል። ከኔ ጋር ጥሩ ቀረቤታ ነበረን። የልጁን ጉዳይ ቶሎ እንዲጨርሱልኝ ለመንኳቸው። ያገኘዋቸው ከቢሮ ሲወጡ ነበር። ሞቅ ያለ ሰላምታ ሰጠኋቸው። እንዴት ደጋሽ አልኩኝ። ብርሃኔ ዛሬ ምን ገጠመ? አንድ ተጫዋች ላስመዘግብ ነበር። ጎበዝ ነው። ልጁን ስለሚያውቁት ሰላምታ ተሰጣጡ። እሳት የላሰ ቡድናችሁ እንዴት ነው? ልጆች እየጎደሉብን ነው። የት ሄዱ? ሁለቱ ሰሞኑን ከርቸሌ ገቡ። ምን ነው? ያው ታውቅ የለ በእነሱ ምትክ አዲስ ልታስመዘግብ ነው? አዎ፣ አሁን የምናስመዘግበው ልጅ በፍጥነት ብታስጨርስልን ውለታ ከፍላለሁ። ብታስመዘግበውም በቶሎ ልታጫውተው አትችልም። ለምን? 14 ቀን መጠበቅ አይቀርም። እሱን አውቃለሁ። ታቴራ ግን ለጊዜው የለም። ምን ነው? እኛ ጋር ያለው አለቀ እና ማተሚያ ቤቱ ሰሞኑን አደርሳለሁ ብሎ እስካሁን አላከልንም። ታዲያ እንዴት ይሻለናል? ማቆየት አትችሉም? ከቆየ ሌሎች ይነጥቁናል። እንግዲያው ደብዳቤ ጻፍ። ደብዳቤውን እዚያው ጻፍኩና ለጋሻማ ሰጠሁት። ጽሑፉን ሳያየው ወደ መዝገብ ቤት ውሰድ አለኝ። ጻፍ የተባልኩት ከሁለት መስመር ያልበለጠ ነው። ታሴራ አልቋል ስለተባለ እስኪመጣ የኛ መሆኑ ታውቆ ባደራ እንዲመዘገብልን ይሁን ብዬ ብቻ ነበር መጻፍ የነበረብኝ። እኔ ግን ስለ ተጫዋቹ ማንነት፣ ችሎታና ጸባይ ጭምር ከዚያም አልፎ ነገ ለሀገር ሊጠቅም የሚችል መሆኑን ዘረዘሩ። ልጁን የሚያወድስ ሌላም ነገር ጠቀስኩና ስሜንና ፊርማዬን አኑሬ ሰጠሁት። ልጁ ጎበዝ ስለሆነ እኛ እርሱን ማግኘታችን ደስ አለኝ። የዚያን ቀን ከሸዋ መምሪያ ወደ ሰፈር እንደተመለስ ማምሻው ላይ ከልጁ ጋር ይቀራረቡ የነበሩ የኛ ተጫዋቾች አብረው አገኘኋቸው። እያላመዱት እንደሆነ ነገሩኝ። አዲስ ተጫዋች ሲመጣ ብዙ ጊዜ ማግለል የተለመደ ነው። ይህን ልጅ ግን መንከባከባቸው ደስ አለኝ። የኛ ተጫዋቾች ከማላመድ አልፈው አብረው እቤቱ ያድሩ ነበር። ቤቱን ያከራዩት ሰዎች ጥሩና ተግባቢ መሆኑን ሲነግሩኝ ወደድኩት። በወቅቱ ልምምድ የምንሰራው በሳምንት ሁለቴ ነው። የመጀመሪያ ቀን ልጁ አልመጣም። በሁለተኛውም ትሬኒንግ ቀረ። ሰፈሩ ሄጄ አገኘሁት። ከቤትም እንደማይወጣ አከራዮቹ ነገሩኝ። ሆኖም ሌሊት ይወጣል። ከልምምድ እንደተመለስኩ ነበር የሄድኩት። ቤት ስገባ ተኝቶ መጽሐፍ እያነበበ ነበር። ሰላምታ ካቀረብኩለት በኋላ ትሬኒንግ ለምን ቀረ አልኩት። አሞኛል። ምንህን ነው? እግሬን። ምን ሆነ? ወለምታ ነው። የትኛው እግርህን? የግራው። ወገሻ ቤት ልውሰድህ ተነስ። እሺ። ከክለባችን ወገሻ ጋር አገናኘሁትና እኔ ወደ ጉዳይ ሄድኩኝ። ማታ ወገሻውን ቡና ቤት አገኘሁት። እግሩን አስተካከልከው? አልኩት። በደንብ ነዋ። ብዙ ተጎድቷል? ምንም አይልም ቀኝ እግሩ። ግራው ለማለት ፈልገህ ነው? ቀኙ ነው። አይደለም። ከፈለክ እንወራረድ። እውነት ግን ነው? እኔ እኮ ነኝ ያሸሁት። ልጁ የነገረኝ ግራ እግሬ ብሎ ነው። የታሸው ቀኝ እግሩን ነው። ስለዚህ እኔ ነኝ የተሳሳትኩት። ሲነግረኝ በደንብ አልሰማሁትም ማለት ነው ብዬ አሰብኩ። ከሁለት ቀን በኋላ ትሬኒንግ ስንሰራ ሳይመጣ ቀረ። እንደተሻለው ነግሮኝ ነበር። ወደ ተከራየበት ቤት ሄድኩኝ። በሩ ዝግ ነው። አከራዮቹን ሳነጋግራቸው ቤተሰቤን ልጠይቅ ብሎ ከአንድ ቀን በፊት ሄዷል አሉኝ። እኛን ሸውዶ ሌላ ክለብ ሊገባ ፈልጓል ማለት ነው ብዬ ተጠራጠርኩ። ታፌራ ላይ ካላስፈረም ነው የእኛ ንብረት አይደለም። ልጁን ደብቀን ነው ያቆየ ነው። ሌላ ክለብ ወስዶት ይሆን? ከወሰዱትስ እንዴት ሊያገኙ ቻሉን? ለማንኛውም ሌላ ክለብ ይግባ ወይም እርሱ እንዳለው ቤተሰቡን ሊጠይቅ ሄዶ እንደሆን ማረጋገጥ አልቻልኩም። የእሱ ጓደኛ የሆኑት የእኛን ተጫዋች ስጠይቅ እነርሱም ቤተሰቡ ጋር እንደሄደና ነገ እንደሚመጣ ነገሩኝ። በሳምንቱ ጋሻ መሃ ደውሎ ነገ ቢሮ ትመጣለህ አለኝ። ታቴራው መጣ እንዴ? አልመጣም፣ ግን አንተና ለምን? ለልጁ ጉዳይ ፈልግሃለሁ። በጠዋት ወደ ሸዋ መምሪያ አመራው። እዚያ ያሉት ሰዎች ስልጣናቸውን ተጠቅመው ለሚደግፉት ክለብ ሌላው ለማስመዝገብ ያመጣውን ተጫዋች ያስተላልፋሉ። የእኛንም ልጅ አግባብተውና አስፈራርተው ለሚፈልጉት ክለብ እንደሰጡት ገመቱ። ልጁም አለምክንያት አልጠፋም። ቤተሰቡን ሊጠይቅ አይደለም የሄደው፣ ሸውዶናል። በልጁ ጉዳይ ነገር እየበላሁ እዚያ ደረስኩ። ያጋጣሚ ሆኖ ታቴራው እኔ ከመድረሴ በፊት እንደመጣ ሲያወሩ ስለሰማሁ ጋሻማን ሰላም ካልኩት በኋላ ነበር ስለ ልጁ ታቴራ የጠየቅኩት። ታቴራው መጣ አይደል? አዎ። መዝግብልና መጀመሪያ እንነጋገር። ምን? የልጁ ጉዳይ ቢቀርብህስ? ምን ማለት ሆነው? ልጁ እኛ ጋር ሊጫወት ተስማምቷል። ልጁ ችግር አለበት። የምን ችግር? የፖለቲካ ውሸት ነው። አታላችሁ ለሌላ ክለብ ልትሰጡት ነው? ብርሃኔ፣ የምትለውን እያሰብክ ተናገር። እውነቴን ነው። ንግግርህ መስመር የለቀቀ መሰለኝ። ጋሻማ እንደገመትኩት ልጁን አሳልፎ ለሚፈልገው ክለብ አሻግሮታል ብዬ አሰብኩ። ስለ ልጁ ባለፈው የነገርኩት ለሱ ነው። ደግሞም ታፌራ ጨርሰናል ያለኝ የውሸት ነበር ለካ። ያኔ ታፌራ አለ ካለኝ የዚያኑ ቀን ልጁ ይመዘገብና ፈርሞ የኛ ተጫዋች መሆኑ ስለሚረጋገጥ አሁን አይነት ቆነም ነበር። ይህን እያሰብኩ በጣም ተናደድኩ። ልጁን አሳልፋችሁ ከሰጣችሁ እንተያያለን ብዬ የዛቻ ፉከራ አሰምቼ ወጣሁ። ወዲያውኑ ወደ አዲስ ዘመን ጋዜጣ ክፍል ሄድኩ። ችግር ሲኖር የምንተነፍሰው እዚያ ነው። የስፖርት አዘጋጁ ሰለሞን ተሰማ ጋር እንግባባለን። ቢሮው አገኘሁት። ዛሬ እንዴት መጣ አለኝ። ሸዋ አታለለን። መምሪያው? አዎ። ምን ተፈጠረ? ተጫዋች ዘረፉን። እንዴት? እኛ ያመጣነውን ልጅ አስፈራርተውና አባብለው ሌላ ክለብ ሰጡብን። ይሄማ ተገቢ አይደለም። ሆነ አደረጉት። ማስረጃ አለ? በሚገባ መምሪያው መጽላት አለበት። ሰለሞን ዝርዝር ጉዳዩን ስነግረው ቅሬታህን በወረቀት ጽፈህ አምጣ አለኝ። እኔም የልጁን ስም፣ መቼ እኛ ጋር እንደመጣ፣ ፈቃደኛነቱን ወረቀት ላይ ያስፈረምኩትን ስምምነት አያይዤ ስሜን በመግለጽ ፈርሜ ሰጠሁት። ቀኑ ሰኞ ነው። የስፖርት አምዱ ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ነው የሚወጣው። እኔ ቶሎ እንዲታተምልኝ ፈልጌያለሁ። መቼ ነው የምታወጣልኝ አልኩት። ምናልባት ሐሙስ።
ነገ ለምን አይወጣም? ቦታ የለም። የኔና አንተ ጓደኝነት ለመቼ ነው? ለተጋዳኝ ይገባል። ዜና በስቷል፣ ቦታ የለም። እና ሐሙስም ብዙ ወሬ አለ። እንደምንም ተሸገረልን። ላንተ ስል ሐሙስ ይሆንልህ። እሺ፣ አርስቱን እኔ መምረጥ እችላለሁ? ትችላለህ። ምን ልትለው ፈልጋል? በጠራራ ፀሐይ ተዘርፈናል። ሰለሞን በርዕሱ ተገረመ። ፎቶዬ እንዲወጣ ተስማማንና ሰጥቼው ሄድኩኝ። ማክሰኞ ማታ አስፋውሰን ቡና ቤት አንድ የኛ ኮሚቴ አባል አገኘሁት። ስለተጫዋቹ እሱ ብቻ ነው የሚያውቀው። ገና እንደገባው ጠራኝና ስፈልግህ ነበር አለኝ። ለምን? ስለ ልጁ ሰማህ? የትኛው ልጅ? አዲሱ ልጅ። ተያዘ እኮ። ምን ተያዘ? ምን አርጎ? ከፍተኛ አንድ ውስጥ ቀንደኛ ኢሃፓ ነው። እውነትከን ነው? ያውም ስኳድ ነው አሉ። ገዳይ ነበራ? አዎ። አለቀልን በለኛ። ማታ እንቅልፍ አልወሰደኝም። በጣም አደገኛ የሚሆነው ደግሞ ልጁ ተያዘ የተባለው እርገጤ መድበው ክልል መሆኑ ነው። ጓድ እርገጤ የከፍተኛው ሊቀመንበር ከመሆኑም በተጨማሪ ስልጣኑ ገደብ የለውም። በጣም የሚፈራና የሚያርበተብት ሰው ነበር። ካምቦሎጆ አንዳንዴ ይመጣል። ስታዲየም የተሰቀሉትን የንግድ ማስታወቂያ የኢምፔሪያሊስት ሸቀጥ በሚል ያንን አስወርዶ በምትኩ አብዮታዊ መፈክር ተጽፎ እንዲሰቀል ያደረገው እሱ ነበር። በስፖርቱ ውስጥ ያሉትም ኃላፊዎች ይፈሩታል። ልጁ እንደተያዘ እኔን ተባባሪ በሚል ድራሽን እንደሚያጠፉት አሰብኩ። ለካ ልጁ እኛ ጋር ሊጫወት ሳይሆን ሊደበቅ ነው የመጣው። ዛሬ ነገ እያለ የቤት ኪራይ እየከፈልንለት ሽፋን እየሰጠ ነው ሊቆይ ፈልጎ ነበር። ባለፈውም እግሬን አመመኝ ያለው ውሸቱን ነው። ምክንያቱም አመመኝ ያለው ግራ እግሬን ብሎ የታሸው ግን ቀኙን ነበር። የሱ ጦስ ወደ እኔ ጋር እየመጣ እንደሆነ ታወቀኝ። ወይኔ ጉዴ! ለማንኛውም መረጃ ማጥፋት ጥሩ ነው ብዬ በጠዋት ሸዋ መምሪያ ሄድኩኝ። ያሻማን አገኘሁት። ባለፈው ተሳድቤ ነው የሄድኩት። አሁን ግን ችግር ላይ ወደቅኩ። ይቅርታ ጠይቄ ከዚህ ጉድ መውጣት አለብኝ ብዬ በሩጫ ሄድኩ። እያለከለኩኝ ነው ጋሻማ ቢሮ የገባሁት። እሱም ሁኔታዬን አይቶ ደንግጦ ምን ሆንክ ሲል ጠየቀኝ። ቅበረኝ። ለምን እቀብረሃለሁ? ልጁ ጉድ አረገን፣ ይቅርብኝ። ለምን? አንተ ያልከው ልክ ነህ። መጀመሪያም ብያለሁ። አሁን በአስቸኳይ ወረቀቱን ስጠኝ። የምን ወረቀት? ፈርሜ ያስገባሁትን። ያውም በኃላፊነት ፈርመሃል? አዎ። አላነበብኩትም። መዝገብ ቤት ሂደን ወረቀቱን አወጣና ሰጠኝ። ሕይወቴን አተረፍክልኝ ብየው አመስግኜ ወጣሁ። ታክሲ ውስጥ ገባሁና ወደ ሰፈር ሄድኩ። ጥቂት መንገድ እንደ ተጓዝኩም የጋዜጣው ነገር ትዝ አለኝ። ወይኔ ጉዴ! ዋናው ጉዳይ እኮ ጋዜጣው ነው። በልጁ ጉዳይ ምስክር ሆኜ ከነ ፎቶዬ ነገ ይወጣል። እንዲህ ከሆነ ደግሞ አለቀልኝ። ወራጅ አለ በማለት ዘርዬ ከታክሲ ወረድኩና በድንጋጤ እየበረርኩኝ ሰለሞን ቢሮ ሄድኩኝ። ጠዋት 4 ሰዓት ገደማ ሆኗል። ስገባ ሰለሞን የለም። የእሱ ባልደረባ ጋዜጣ ላይ የሚወጣውን ጽሑፍ እያረመና እያስተካከለ ወደ ህትመት ክፍል ሊልክ እያሰናዳ ነው። የኔም ዜና እንዳለ ልጁ ነገረኝ። ሰለሞን የት ሄደ አልኩት። ድሬዳዋ። ለምን? ለስራ። መኪናው ውጭ ቆማለች እኮ። ክፍለ ሀገር ሲሄድ እዚህ ግቢ ነው የሚያቆመው። ይህ ጽሑፍ ባይወጣስ? እኔ ስልጣን የለኝም፣ ደግሞም ቦታ ተይዞበታል። ልጁ እንዲህ ሲለኝ የሚይዘውና የምጨብጠው ጠፋኝ። ይሄ ጋዜጣ ከወጣ በቀጥታ ያስገድለኛል። የማውቀው ሰው ለመፈለግ ወደ ውጭ ስወጣ ኮሪደር ላይ ከሌላ ቢሮ ሰለሞን ሲወጣ አገኘሁት። እንዳየሁት ከደስታዬ ብዛት የተነሳ እላዩ ላይ ተጠመጠምኩበት። سلمون ሁኔታዬን አይቶ ግራ ተጋባ ድሬዳዋ ሄዷል ብለውኝ አልኩት ለይትስል አለቃዬ ለተሰባ ጠርቶኝ ገብቼ ነው አሁን ልጓዝ ነው በጣም ፈልጋለሁ ቸኩያለሁ ሌላ ቀን አሁንኑ ነው መፈልገው ለጋዜጣው ጉዳይ ከሆነ ዜናው ተልኳል መጀመሪያ ወደ ቢሮ ልሂድ ሰለሞን ስለቸኮለ ለመሄድ ፈቃደኛ ባይሆንም ችግሬን አስረዳሁትና ተያይዘን ሄድን የኔ ዜና ተነቅሎ ሌላ ተተካና እሱ ቶሎ ሄደ እኔ ትንሽ ጊዜ ቢሮው ከልጁ ጋር ቆየሁ ምናልባት በስራ ብዛት ሲዋከብ ያንኑ ዜና ለህትመት እንዳይልከው ብዬ ነው ከሰዓት ሁሉን ነገር ጨርሶ ወደ ፊልም ክፍል ላከው ፊልም ከተነሳ በኋላ ሳይመሽ ወደ ህትመት ይላካል እዚያው ቢሮ ከልጁ ጋር እያወራን ቆየን በነገው ጋዜጣ ዜናው እንደማይወጣ አረጋግጬ ተመለስኩ የጋዜጣውን ጣጣ ከጨረስኩ በኋላ ተገላገልኩኝ ብዬ ወደ ሰፈር ሄድኩኝ ማታ ተኝቼ ውጣ ውረዱን እያገላበጥኩ ሳሰላስለው ሁሉም ቦታ በድል አጠናቅቄያለሁ በኋላ ሳስበው ለካስ ከባድ ጉዳይ ቀርቶኛል የፎቶው ነገር ይሄ ጉዳይ ደግሞ አደገኛ ነው በተለይ ፎቶውን ልጁ አሳጥቦ ከወሰደና ሲፈተሽ ከኔ ጋር የተነሳው ከተገኘ አለቀልኝ ጣጣዬ በጣም በስቷል በንጋታው ወደ ፎቶ ቤት ሄድኩ ሰውየውን ስለ ፎቶው ጠየቅኩት ልጁ መጥቶ እንዳልወሰደ ነገረኝ በጣም ደስ አለኝ ሌላ ሰው መጥቶ ቢጠይቅ እንዳይሰጥ ስነግረው ለምን ፊልሙን አትወስደውም አለኝ በጣም አመሰገንኩት የልጁን ጉዳይ በመረጃ በኩል ሁሉም ቦታ ዘጋሁት እኔም ከስጋት ተገላገልኩ የታጠቁ አብዮት ጠባቂዎች በምሽት መርካቶን ውርር አደረጉት ገና እነርሱ እንደደረሱ የአካባቢው ሰው እየሮጠ ወደ የጎሬው ሄደ እንዲህ ያለ ክስተት በዚያን ወቅት የተለመደ ነው አንድ አካባቢ ተፈላጊ ወጣት ካለና ወታደሮች ከመንጡ የመንደሩ ሰው ተጋጣሚዎች ለደርግና ይሀፓ ሰፈሩን ይለቃል ብርሃኔ መርካቶ ባቢዎት ጠባቂዎች የተወረረችበትን ያንድ ምሽት ክስተትን እንዲህ ያወጋል የዚያን ቀን አብዮት ጠባቂዎቹ ተንጋግተው ሲመጡ በቡና ቤቱ መጋረጃ ቀዳዳ እየተመለከትኩ ነበር ዛሬ ደግሞ የማን ነው ተራው ማን ይሆን በአደባባይ የሚረሸነው በማለት እያሰብኩና በሰው ስጋት እየተገረምኩ ሳለ አብዮት ጠባቂዎቹ እኛ ያለንበት ቡና ቤትን ወረሩት ውስጥ የነበሩት በጓሮና በጎን በር እየሾለኩ አመለጡ ወደ ውስጥ የገቡት የአብዮት ጠባቂዎች ቤቱን ሞሉት ዛሬ ከባድ ሰው እየተፈለገ መሆኑ ገባኝ ጥግ ለመያዝ ወይም ከቤቱ ቶሎ ለቅቄ ለመውጣት ስዘጋጅ አካባቢው ተከቧል ወታደሮቹ ቡና ቤት ውስጥ እንደገቡ ተቆጣጠሩና መሳሪያቸውን ወድረው ብርሃኔ ማለት ማን ነው አሉ ሁሉም ሰው ዝም አለ ባሬስታው ብርሃኔ ማን አለ ወረቀት የያዘው አብዮት ጠባቂ ብርሃኔ ስፖርተኛው ሲል ባሬስታው እሱ ነው አለ ወደ እኔ ሲመጡ በድንጋጤ እኔ ምንም አልያዝኩም ፈትሹኝ ለማለት ምንም አልቀረኝም ከወንበሬ በድንጋጤ የተነሳሁና እኔም ነው እያልኩ መጠየቅ ጀመርኩ ወዲያውኑ ውጭ ትፈለጋለህ አሉኝ እየተነዳው ስወጣ ፈላጊዬ ጓድርገቴ መድበው ናቸው እሳቸው መሆናቸውን ሳውቅ መብረቅ እንደመታው ሰው ነው የደነገጥኩት መኪና ውስጥ ቁጭ ብለዋል ወዲያውኑ ጉዳዩን አወቅኩት ባለፈው ሳምንት እኛ ክለብ ገብቶ የነበረው ልጅ በእሱ ጉዳይ ነው የፈለጉኝ ልጁ ጠቁሞብኛል ማለት ነው እርገጤን የመሰለ ሰው ዝም ብሎ እኔን አይፈልግም እሱ መሆኑን ሳውቅ እየተራመድኩ ቢሆንም እርምጃዬ ወደፊት ይሁን ወደኋላ ማረጋገጥ አልቻልኩም በድን ሆኛለሁ ይሄ ሰበበኛ ልጅ አስበላኝ እያልኩ አልጎመጉማለሁ ምንም ውስጥ ባልኖርበትም በፖለቲካው የተነሳ በተለይ በእኛ ተጫዋች ሰበብ አንድ ቀን እንደምገደለው ቃልው ያደረ ደግሞ ዛሬ ነው። ዋድርገቴ ሰፈር ድረስ ከመጣ የኔ ፋይል ተዘግቷል ማለት ነው። ምንም ክርክር የለውም። በርላያው ሰው ሊገሉኝ ነው የፈለጉት። ከዚህ በፊትም ቢሆን ሲያደርጉት እንደነበረው ተፈላጊውን ሰው ቤቱ አይገሉም። የሌላ ሰው መከታጫ እንዲሆን መንገድ ላይ ነው የሚረሽኑት። መርካቶ የርገቴ ክልል አይደለም። እሱ ፒያሳን ነው የሚያዘው። ዛሬ ግን ክልሉን ጥሶ የመጣው እኔን ፍለጋ ነው። የሱም መምጣት ሳውቅ የልጁ ጉዳይ ከባድ እንደሆነ ተረዳው። ልጁ ስንት ሰው ቢገል ነው እኔን እንዲህ በማታ የሚፈልጉት? የአብዮት ጠባቂዎቹ ዋናው ሰውዬ ጋር ቅረብ ሲሉኝና ሳያቸው በእርግጠኝነት ስሜን እንኳ ቢጠይቁኝ ሳይጠፋብኝ አይቀርም። አካባቢው መሳሪያ በያዙ ቆፍጣና አብዮት ጠባቂዎች ዙሪያውን ተከቧል። የመጡት ደግሞ በማታ ነው። የማታ ተፈላጊ ደግሞ ፋይሉ ተዘግቶ ያለቀለት ነው። እዛው ጠርሰው ጥለውት ነው የሚሄዱት። የሚያውቁኝ ሰዎች በአካባቢው ነበሩ። ሊያስጠሉኝ አይችሉም። ጉዳዩን ስላወቁት ዛሬ የብርሃኔ ተራ ነው ብለው እየሸሹ ሲሄዱ አያቸው ነበር። የልጁን ጉዳይ ከኔ ጋር እንደሚያያዝ እንዴት ደረሱበት? እሱ አጋልጦኝ ይሆን? ቤት የተከራየሁለት እኔ ነኝ። ይህንን ከነገራቸውም በቂ ማስረጃ ነው። ለቀንደኛ ኢሃፓ መደበቂያ በማመቻቸት አብዮቱን ቦርቡሯል በሚል ተወንጅዬ መገደል ነው። ልጁ ይህን ሳያውቅ ተናግሮ ይሆናል። ምናልባት የፎቶ ቤቱ ሰውዬ ማስረጃውን ሰጥቶ ይሆን? ፎቶና ፊልሙን ለእኔ ሰጥቶኛል። ቀሪ ፎቶ ይኖረው ይሆናል። ያንን ከሰጣቸው በቂ ማስረጃ ነው። እሱ ካልሆነ ደግሞ ጋዜጣው ክፍል አራሚ የነበረው ወጣት ነው ያጋለጠኝ። ዜናው ይቅር ሲባል ስለ ልጁ አጥብቆ ጠይቆኝ ነበር። መያዙን ታወቀ ስለኔ ጠቁማቸው ይሆናል። ወይም ደግሞ ሸዋ መምሪያ ያሉት ሰዎች ይህን ነገር ለእርገጤ ነግረውት ይሆናል። በእርግጠኝነት የሸዋ ሰዎች ናቸው የጠቆሙት። አብዮት ጠባቂዎቹ ከቡና ቤት ይዘው ሲወጡ በዚያች ቅጽበት ያሰብኩት ማን ነው የጠቆመብኝ በሚል ነበር። ልጁ የተያዘው ከፍተኛ አንድ ውስጥ ነው። የከፍተኛው ሊቀመንበር ደግሞ እርገጤ ነው። የተያዝኩት በልጁ ጉዳይ መሆኑ ጥርጥር የለውም። ባይሆን ኖሮ ዋድ እርገጤ ድንበር ጥሶ እኛ ክልል አይመጣም ነበር። አብዮት ጠባቂዎቹ እየነዱ ሲወስዱኝ ምንድን ነው ጥፋቴ አልኩኝ። እኛ እናውቅ። ቤት ነው የተከራየሁት? የምን ቤት አሉኝ። ማደሪያ ለማን? ለተጫዋች። ምንድን ነው የምታወራው? እውነቴን ነው። ደግሞም እኛ እንድናመጣህ ብቻ ነው የታዘዝነው። ስለሌላ ነገር አትጠይቅ። በቀለን ታውቁታላችሁ አይደል አልኩኝ። አዎ። ስለኔ ከፈለጋችሁ እሱን ጠይቁት። በቀለ እነሱ አካባቢ የታወቀ አብዮት ጠባቂ ነው። ከኔ ጋር በጣም እንቀራረባለን። እሱ ስለኔ ጨዋነት ምስክር እንዲሆንልኝ ነው ስሙን የጠራሁት። እኔ ሳወራ ሰዎቹ ምንም አልመሰላቸው። በእነሱ ታጅቤ እንደነበር ዋናው ሰውዬ ጋር ወሰዱኝ። የኔ ነገር አበቃለት። ሰዎቹ እየወሰዱኝ ሳለ ጓድ እርገጤ ከሌላ ጓድ ጋር ጥብቅ ምስጢር ስለያዙ እሳቸው እስኪጨርሱ እኔን ከበው መሃል መንገድ ላይ አስቆሙኝ። ስለ ልጁ ሊጠይቁኝ ስለመጡ ምናልባት ከሞት ያስጥለኝ እንደው በሚል ለሚቀርብልኝ ነገር መልስ ለመስጠት ተዘጋጀው። ልጁን ደብቀህ ብታቆይም አገኘ ነው ይሉኛል። እኔ አልደበቅኩትም። ቤት ያከራዩት ሰዎች አንተ ዋስክ እንደ ዋስክ 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 ይዋስክህና እኔ አልደበቅኩትም። ቤት ያከራዩት ሰዎች አንተ ዋስ እንደሆንክ ነግረውኛል። ውሸታቸውን ነው። ሸዋ መምሪያም ፈርመህለታል። እኔ ስለሱ ሳላውቅ ቀርቼ ነው። እንዴት አታውቅም? ማንነቱን አላውቅም። ለመሆኑ ስንት ሰው እንደገደለ ታውቃለህ? ገዳይ ነበር እንዴ? ሳታውቅ ቀርተህ ነው? አንተም ገዳይ እንደሆንክ ተደርሶበታል። አረ ጌታዬ፣ እኔ ምንም ውስጥ የለሁበትም። ሌሊት ወረቀት ያስበተንከው አንተ አይደለህም? መቼ? ሰሞኑን። አረ ጌታዬ፣ እንዴት ብደፍረኝ ነው እኔ ክልል መጥተህ ወረቀት እኔ ሲበትኑ አላየሁም። ከፈለጉ ምልሎታለሁ። ያንተ ማላ ምንም ማያደርገም አሁን ተተባበረናል ምን ስለልጁ መረጃ ተጠናለህ አንተ ቡድን ያሉትን የያፋ ተጫዋቾችን ትለቁማለህ በዚህ መንገድ ነው የሚያፋጥጡኝ ስለዚህ መዘጋጀት ነው እኛ ጋር ስላሉ ልጆች ምን ብዬ ተቆማለሁ ብዙዎቹ ያፋ እንደሆኑ አውቃለሁ እከሌ ብዬ መናገር አልፈልግም ነገርያቸው ጉዳያቸውን ከጨረሱ በኋላ እኔንም መግደላቸው አይቀርም በተደናበረ ሁኔታ እንዲህ እያሰላሰልኩ ሳለ ጓድርገጤ ከሰውየው ጋር የጀመሩትን ጉዳይ ጨርሰው እንደ ተሰነባበቱ የአብዮት ጠባቂዎቹ ወደ እርሳቸው ወሰዱኝ። ጓድርገጤ ጋር እንደደረስኩኝ ተናደሩ ጌታዬ አልኳቸው። የሚገርመው ማታ እኮ ነው የተገናኘ ነው። እንደምን አመሹ ማለት ሲገባኝ ተደናበርኩ። ገና እንዳገኙኝ ጠበሱኝ እያልኩ ስጠበቅ እሳቸውም ቶሎ ፈጠን ብለው ማነ ለምን መሰለ የፈለግን አሰልጣኝ ነህ አይደል አለኝ። እኔም እጄን እያሻሸው አዎ አልኳቸው። የያፋ አሰልጣኝ በማለት መኪና ውስጥ ግባ የሚል ነበር የጠበቅኩት። እሳቸው ግን እንዳው በቅርቡ ስቴዲየም የእናት ሀገር ጥሪ በዓል ይከበራል እናም ልናስቸግርህ ነበር የመጣ ነው ያንተ ቡድን ለዚያ ጨዋታ ከቴዎድሮስ ቡድን ጋር እንዲጋጠም ስለፈለግን ነው። እንዴት ነው ተተባበረናል አሉኝ። ከደስታዬ ብዛት የተነሳ ምንም ችግር የለም ለምን እሱ እዚህ ድረስ ይለፋሉ ሰው ቢልኩኮ ይችሉ ነበር አልኩኝ። ለመጫወት መስማማቴን ተገለጽኩላቸው በኋላ እንደገና ሌላ ጥያቄ አነሱ። ተጫዋቾች የተሟሉ አሉ ይሉኝ እኔም ግድ የለም ከየትም አሰባስባለሁ እያልኩ በሆዴ ቴሌና ክሩስም መኖር አለባቸው ካሉ እነሱንም ቢሆን አመጣለሁ ለማለት ምንም አልቀረኝም። እሳቸው ቶሎ ብለው እኛም ጋር ከአንተ ቡድን ልጆች የታሰሩ አሉ አይደል ይሉኝ ዋናውን ነገር ሊቆሰቁሱት ፈለጉ ብዬ ነበር። ግን እንግዲያውስ እነሱንም ቢሆን እልክልሃለሁ ሲሉኝ አረ ግድ የለም በእኔ ይሁንብዎ ጨዋታው ነገም ቢሆን አሰልጥኜ ቶሎ ይዤ እመጣለሁ እሷ ብቻ አይቸገሩ ይሂዱ አልኩኝ። ቶሎ እንዲሄዱ የፈለግኩበት ምክንያት መሀል መንገድ ላይ ቆመን ስናወራ ምንም አላማረኝም። ነገሩ እየከበደ ሄዶ መሳሪያ በደገኑት አብዮት ጥበቃ ተከብቤ ሰውም ሲያየኝ ደነገፍ። በጣም ስለተጨነፍኩኝ እየቆየ ሲሄድ ያልሆነ ነገር ተናግሬ ስህተት ውስጥ ብገባ ወቅቱም የቀውጥ ጊዜ ስለሆነ ወይ አንዱ የአባ ሰው በስህተት መጥቶ ተኩስ ቢከፍትስ በዚህ የተነሳ ግብ ግብ ቢፈጠር በመሃል እኔም እንዳልቀልጥ ብዬ ነው ቶሎ እንዲሄዱ የፈለግኩት። ጉዳያቸውን ጨርሰው ሊሄዱ ሲሉ ጠሩኝና እኛ ጋር ስንት ልጆች ናቸው ያሉት? አምስት መሰሉኝ። ስማቸውን ትነግረኝ? ዘረዘርኩላቸው። እነዚህ ብቻ ናቸው? አዎ። ሌላ ቦታ የታሰሩ አሉ? አሁን ነገር ሊያመጡ ነው። ሌላ ቦታ ማለት ያንን ሰበበኛ ልጅ የሚያካትት መሰለኝ። እሱ ቀንደኛ የሀፓ መሆኑንና በግድያ እንደተያዘ ሰምቻለሁ። የእርሱን ስም ከነገርኳቸው አንተ ጋር ነበር እንዴ ብለው መኪና ውስጥ አስገብተው ቢወስዱኝስ? ስሙን ከደበቅኳቸው ደግሞ ለምን ሸሸግከን ብለው ሌላ ችግር ቢያመጡብኝስ? የሞት ሞቴን ሌላ ቦታ የታሰሩ እንዳሉ አላውቅም አልኩ። እንዴ አንዳንዶቹ ክፍለ ሀገር ሄደዋል። የት አላውቅም። የሄዱበትን አይነግሩህም እንዴ? ድንገት ነው። ፈቃድ ይጠይቁሃል? አዎ። ስትሰጣቸው የት እንደሚሄዱ አጠይቃቸው? በጓደኞቻቸው በኩል ነው ፈቃድ የጠየቁኝ። በዚያ የምሽት ቅዝቃዜ ላብ እያሰመጠኝ ጥያቄው ወደ ሌላ አቅጣጫ እንዳይሄድ እየተፍጨረጨርኩ ነው። አንድ መኪና እየበረረ መጣና መልእክት ሲነግራቸው እየተጣደፉ ሄዱ። አካባቢያቸው ትልቅ ችግር እንደተከሰተ መገመት አያዳግትም። ሁሉም በፍጥነት ተጠራርገው ሲሄዱ መሃል መንገድ ላይ ከነፍራቻዬ በህይወት ተገኘው። ሰዎች መጡና አይዞ ተርፋት አይነት አበረታቱኝ። ለግጥሚያው እንዴት እኔን እንደመረጡኝ ሳጣራ የአባ ሰብለው የታሰሩ የእኛ ተጫዋቾች ነበሩ የነገሯቸው። የቴዎድሮስ ቡድን ደግሞ አካባቢው እርገጤ መድበው የሚያዝበት ክልል ነበር። የአንድነት ቡድን ደግሞ በወቅቱ ጥሩ ስለነበር በዚያ የተነሳ የእኛ ቡድን እንዲጫወት ተብሎ ነው እሳቸው ወደ እኔ ጋር የመጡት። እንኳን እሳቸው ይቅርና አንድ የአብዮት ጥበቃ ባዶ እጁን ቢመጣ ይሻላል። ምክንያቱም ጊዜውና በልጁ ጉዳይ ባለመፈለጌና ከሞትን በመትረፌ ደስ አለኝ። ግን ዛሬ ሳመለጥኩኝ። ይሄ ሰበበኛ ልጅ ነገ ቢጠቁምብኝስ? ሌላ ስጋት ነው። በቀጥል ገቴ ቃል የገባውትን ግጥሚያ ለማድረግ በእጅ ያሉትን ልጆቹን ማሰባሰብ ጀመርኩ። የግጥሚያው ቀን ተነገረኝ። አሁን ትልቁ ችግር ተከርቸልኝ የሚመጡት ልጆች እንዴት ነው መረከበው? ልምምድ እንዴት ይሰራሉ? ቢያመልጡስ? በጣም ሐሳብ ገባኝ። ውድድሩ ለእናት አገር ጥሪ ፌስቲቫል ነው። የዚህ ዝግጅት አስተባባሪ አንደኛው ጓድ ድርገቴ ነው። እሱ በተለይ የስፖርቱን ክፍል ይመራል። ጓድ ድርገቴ ጋር ቀረብ ተባልኩና ሄድኩኝ። እዚያ የተመደበ ሰው አለ። ሰውየው ሰሞኑን ትመጣና ተጫዋቾቹን ትረከባለህ አለኝ። ከየት ልውሰድ? ከእስር ቤት። በነጻ ተለቀው ነው? አይደለም፣ በዋስ ነው። ማን ነው ዋስትና የሚወስደው? አንተ ነህ? እኔ? አዎ። የጨዋታ ቀን ብቻ ቢመጡልኝስ? ለልምምድ አትፈልጋቸውም? እዚያው ከርቸሌ ዱብ ዱብ ቢሉስ? እሱ ያንተ ምርጫ ነው። እንደዚያ ቢሆን ይሻላል። ለነገሩ እዚያ ቡድን እንዳላቸው ታውቃለህ? አላውቅም። ልጆቹ ከርቸሌ ውስጥ የእግር ኳስ ቡድን አቋቁመው እንደሚጫወቱ ሰምቻለሁ። የዋሸሁት እንዴት አወቅ በሚል ስለ እነርሱ ጉዳይ እንደምከታተል ካወቁ ጥሩ አይሆንም ብዬ ነው። ልጆቹ የጨዋታው ቀን ከከርቸሌ በወታደሮችና አብዮት ጠባቂዎች ታጅበው ወጡ። ስንገናኝ ተቃቅፈን መላቀስ ነው የቀረን። እነዚህ ልጆች አንዳንዶቹ ሐሳባቸውን ስለገለጹ ብቻ ነው የተያዙት፣ ሌሎች ወረቀት ነው የበሰሉት። አሁንም ቢሆን በመታሰራቸው ድርጅታቸውን መደገፋቸውን አልተውም። ጠባቂዎቹ ራቅ ሲሉ ስለ ድርጅታቸው ይዘምራሉ። አንዳንዴ በአይነ ቁራኛ ነው የሚከታተሏቸው። ባዳኝና ታዳኝ መሃል ያለሁት እኔ ነኝ። ጠባቂዎቹ የማወራውን ጭምር ያዳምጣሉ። ያልታሰሩት ከታሰሩት ጋር በሹክሹክታ ነው የሚያወሩት። እነዚያም ተጠቁሞባቸው ባለመታሰራቸው እንጂ ኢህአፓ ውስጥ እንዳሉበት ይታወቃል። ተጫዋቾቹ በጥበቃ ካሟሟቁ በኋላ እንደታጀቡ ወደ ሜዳ ገቡ። ተጋጣሚያችን ቴዎድሮስ ቡድን ጋር የኢህአፓ አባላት ስላሉ የጨዋታው ስያሜ የኢህአፓ ደርቢ የሚል ነበር። ሁለቱም የህዝብ ቡድን መሆናቸው ብቻ ሳይሆን አብዛኞቹ ወጣትና ተማሪ ነበሩ። ስለሆነም ተመሳሳይ አስተሳሰብ ይዘዋል። በዚህ የተነሳ በአንድ ድርጅት ስር የታቀፉና ለኢህአፓ ታማኝ ነበሩ። ጨዋታው የወዳጅነት ቢሆንም ሽልማት አለው። በነጥብ ጨዋታ መልክ ነው የምንጋጠመው። ፌዴሬሽኑም በመደበኛ የጨዋታ ደንብ ነው የሚያወዳድረው። የሁለት ተጫዋቾች ታሴራ ረስተን መጣን። ታዛቢው መጫወት አይችሉም አለኝ። እነሱ ካልተጫወቱ ምን አደርጋቸዋለሁ? የምጠብቃቸው ሜዳ ውስጥ አስገብቼ ነው። መግባት አለባቸው ብዬ ስከራከር ታዛቢው ከፌዴሬሽኑ ሰዎች ጋር ተነጋግሮ መጣና ፈርም አለኝ። ለምን? ለሁለቱ ልጆች። ምን ብዬ? ለተገቢነት ክስ ቢነሳ የእናንተ ለመሆናቸው ማረጋገጫ። አልፈርምም። ለምን? እስረኞች ናቸው። እናትፈርምም? አልፈርምም። እንግዲያውስ አይጫወቱ። እንደዛ የማድረግ መብት የለህም። እንዲያውም ታሴራ ከሌላቸው ብትፈርምም መጫወት አይችሉ። ካልገቡ ኃላፊነቱን ትወስዳለህ። ምን ማለት ነው? ጓድር ገጤ ነው ያዘዙት። ማን አልከኝ? ጓድር ገጤ። እርግጠኛ ነህ? ነገርኩህ፣ እንዲያውም እጠራቸዋለሁ። አታስጠራ፣ ሳልፈርም ይገባሉ አይደል? ትችላለህ። ጥሩ ዘይድሃል። ጓድር ገጤ ከተጠሩ መልስ አይኖረውም። እንዲያውም በዓሉን ለማበላሸት በመሞከር በሚል የሚደርስበትን ያውቃል። ዋናው ዳኛ ከኔ ጋር ባንግባባም ለረዳት ሄድኩና እስረኞቹ የለበሱትን ቁጥር ነገርኩት። ያጠፉ ቢጣሉ፣ ከባድ ጥፋት ቢፈጽሙ ከሜዳ በቀይ እንዳይወጡ አሳሰብኩት። ለምን ብሎ ሲጠይቀኝ ጓድር ገጤ ነው ያዘዙት አልኩት። ጓድር ገጤ እንደዚህ አላሉም፣ ግን ከሜዳ እንዳያስወጣቸው ብዬ ነው። ከወጡ ቢያመልጡስ? ከግጥሚያው በፊት ሌላም ጊዜ እንደምናደርገው መልበሻ ክፍል እጅ ለእጅ ተያይዘን የቡድናችንን ስም ጠርተን እናሸንፋለን አሉ። የዚያ ቀን ግን የተወሰኑት እናሸንፋለን ሲሉ ሰማሁ። ደስ አላለኝ። በዚያን ጊዜ ደርግና ኢህአፓ በፊደል ይቆራቆሱ ነበር። ማሸነፍን ለመግለጽ ደርግ እናሸንፋለን ይላል፣ ኢህአፓ ደግሞ እናሸንፋለን ብለው ይናገራሉ። ማሸነፉ እንዳለ ሆኖ በሸና ቸፊደል ድልን ይተረጉሙታል። በወቅቱ በፊደል አጠቃቀሙ ማንነት ይለካ ነበር። እኔም ከዚህ ልጆች ኢህአፓነታቸውን እንዳለቀቃቸው ያስታውቅ ነበር። እንዴት አድርጌ እንደመመክራቸው ግራ ገባኝ። ጨዋታው ተጀምሮ በጣም ተጋጋለ። የኳስ ፍቅሩም ስላላቸው በስሜት ነው የሚጫወቱት። በኋላ ግን እየተዳከሙ መጡ። አንደኛው ተጫዋች ወደ መስመር ላይ በመምጣት መሬት ላይ ተዘረረና ሕክምና ተጠራለት። ተኝቶ እኔን ማናገር ጀመረ። ቀይረኝ አለኝ። ለምን? ደክሞኛል። አልደከመህም? ነፍሴ ልትወጣ ነው። ምን ነፍሳለህ? ዝም ብለህ ተጫወት። መሞቴ ነው። ከሞትክም እዚሁን ቀብርሃለን። ልጁ ተስፋ ቆረጠ። ከዚህ በፊት ሲቀየር ለምን እወጣለሁ ብሎ ይጨቃጨቃል። ቤንች ሲሆን ያኮርፋል። አሁን ካልተቀየርኩ ብሎ ሲጨቃጨቅ መጨረሻ የነገርኩትም ይህንኑ ነበር። ሌላኛው ልጅ መስመር ላይ እያነከሰ መጣ። መኪና የገጨው በሚመስል ሁኔታ ነው እግሩን የሚያወላግደው። ቀይረኝ አለኝ። ምን ሆንክ? እግሬ እንዳልተጋጨህ አይቻለሁ። ተጋጭቼ አይደለም እና ቶርች ነው። ብዙ ቀን ገልብጠው ነው የገረፉኝ። በቃ ቁጭ በል። ሉጣ መሃል ሜዳ ሄደ ተቀመጥ። እንደሱማ አይቻልም። እኔ ፈቅጄልሃለሁ። ብትቀይረኝስ? ወጥተህ ብታመልጥስ? ተረጠርከኝ? ዋስህ እኮ እኔ ነኝ። በአንተ ቦታ ልትቀይረኝ ነው እንዴ? ካመለጥክ እኔ ነኝ ከርቸሌ የምገባው። ጋሽ ብርሃኔ እባክህ አትቀልድ። አንተም አትቀልድ። ዝም ብለህ ተጫወት። በርግጥ የደከሙ አሉ። ግን እንዴት ልቀይር? ደክሞኛል ቀይረኝ ሲሉኝ፣ ብትፈልግ እዚያው ፈንዳ፣ ቅያሬ የለም፣ ትጨርሳለህ፣ ሲያልቅ እዚያው እስር ቤት ትሄዳለህ በሚል ቀይሬ አላስወጣው። በግርፋት እግራቸውና ጀርባቸው ተጎድቷል። ያን ጊዜ የውስጥ እግራቸውን ስለሚገረፉ ብዙ ተጫዋቾች ኳስ አቁመዋል። እዚህ የመጡት ለመጫወት ሳይሆን ከህዝቡ ለመቀላቀል ነው። አንዳንዶቹ ለረፍት ወጥተን ቀይረኝ ብለው ሲያስቸግሩ ቀስ ብዬ እጓድ እርገጤ እንዳልነግርላችሁ እያልኩ ቀልድባቸው ነበር። ያን ጊዜ እርገጤ ከትሪቡን ወርዶ እኛ ጋር መጥቶ አበረታቶን፣ በተጨማሪ ምን ችግር አለ ብሎ ስለጠየቀት እነዚህ ልጆች አስቸገሩኝ ብዬ ልንገር ስል እንደማላረገው ቢያውቁም ቀይረኝ እያሉ እንዳይጨቀጭቁኝ ለማድረግ ነው። ጎል ቀድሞ ያገባው የእኛ ቡድን ነበር። የተቆጠረው በምስማር ተራ በኩል ነው። አግቢው በተለምዶ ከማናንሼ ባለው ስፍራ ደስታውን ለመግለጽ ከሜዳ ወጥቶ ሄደ። እንዲህ አይነቱ ሁኔታ የተለመደ ነው፣ ግን የዛሬው ጨዋታ የተለየ ነው። ከማናንሼ ባለው የሽቦ አጥር ለማርሽ ባንድ ተብሎ ተከፍቶ ነበር። ልጁ ደስታውን የገለጸው ወደዚያ አካባቢ በመሆኑ እኔን ስጋት ላይ ጣለኝ። በዚያ ወጥቶ ቢሄድስ? እየሮጠ ሳለ ተመለስ፣ ተመለስ፣ በሕግ አምላክ ተመለስ እያልኩኝ ነበር። በእረፍት ለምን ወደዚያ ሄድ ካልኩት፣ ደስታዬን ለመግለጽ ሌላ ቦታ የለም እንዴ? መጋጣሚ ወደዚያ ተመቸኝ። ልታመልጥ ነው? ተመለስ ስትል ሰምቻለሁ። ታዲያ ለምን ቶሎ አልተመለስክም? አንተን ላስደነግጥ ብዬ ነው። እኔ ላይ ስጋት ልትለቁ ነው እንዴ መጣችሁ? ልጁ የኔ ሁኔታ በጣም ነው ያስገረመው። ከሌሎቹ ጋር እየተጠቃቀሱ ይስቁብኛል። ልጆቹ መስመር ላይ ቀይረኝ እያሉ ስንጨቃጨቅ ይህን ጉዳይ መስመር ዳኛው ለዋና ዳኛው ነገረው። ምን እንዳለው አላውቅም። ዳኛው ካድሬ እንደሆነ አውቃለሁ። በረፍ ከመልበሻ ክፍል አስጠራኝና መስመር ላይ እየጠራህ ምን እያልካቸው ነው አለ። ስለ ጨዋታው ታክቲክ ነው። ስለ ጨዋታው አይደለም የምትነግራቸው፣ ስለ ጨዋታው ነው። መልእክት እያስተላለፍክ ነው? ምን ብዬ? እሱን የሚጠይቅ ሲመጣ ትናገራለህ። እኔ ምንም አላልኩም። እስረኞቹን ብቻ እየጠራ ያጋጣሚ ሆኖ በእርግጥም መስመር ላይ እየመጡ ከኔ ጋር የሚጨቃጨቁት እስረኞች ናቸው። ግን ከጨዋታ ውጭ በሌላ ጉዳይ አልተነጋገሩም። ዳኛው ሊጎዳኝ እንደፈለገ ገብቶኛል። ከዚህ በፊት ተጫዋች ይያለው ተጣልተናል። የኛ ደጋፊዎች ለጎዱት ያስተባበረብኝ ብርሃኔ ነው ብሎ ሲናገር ነበር። አሁን ያን ነገር ለመበቀል የፈለገ ነው የመሰለኝ። አንተን አትይዝሃለሁ አለ። ምን አደረው? የአፓተል ጣይና እኔ ሰላማዊ ሰው ነኝ። ስንጨርስ አነጋግርሃለሁ። እሺ ግን ስለወንድምህ የማን? ያንተ ምን ሆነ? እስረኛ ነው እና ትላንት አውርቷል። ምን ብሎ? አንተ እንደምትረዳው ምን ማስረጃ የለህም። ለማንኛውም ለጓድ እርገጤ እነግራቸዋለሁ። ወደዚያ እንኳን ሲይዝ ዳኛው የእርገጤን ስም ስጠራ ተገባለ። እሱ በፖለቲካ ሳቦ ቂሙን ሊወጣብኝ ነው። የእርገጤን ስም እየጠራው ጥቃት ሊያደርሱብኝ ከሚፈልጉት እያመለጥኩ ነው። ዳኛውንም በዚህ ዘዴ ሸወድኩት። ወንድሙም ቢሆን ስለ እርሱ ምንም አላለም። ለማምለጫ ነው የዋሸሁት። ያን ጊዜ የፖለቲካ ስልጣን ያለው ሰው ማጥቃት የሚፈልገውን ግለሰብ ማስፎካት ይችላል። እኔ ፖለቲከኛ ባልሆንም የጓድ እርገጤን ስም እየጠራው ማስፈራራት ተያያዝኩበት። ፌዴሬሽን ውስጥ አንድ ኮሚሽነር ነበር። ይህ ሰው ነገረኛና በትንሹ ጉዳይ የሚጨቃጨቅ ነው። ከዚህ በፊት ዳኛው ምህረት ያደረገልኝን ጥፋት እሱ ሪፖርት አድርጎ አስቀጥቶኛል። የዚያን ቀን በምን ጉዳይ እንደሆነ ባላውቅም ተጨቃጨቅ። እሱ ለእኛ ጨዋታ ኮሚሽነር አልነበረም። ከእኛ ቀጥሎ ላለው ነው የተመደበው። ባደርገጤ መልበሻ ክፍል መጥተው በሽልማት ስነ ስርዓት መከተል ስላለብን ደንብ ሊነግሩን አስጠሩኝ። የአጋጣሚ እሳቸው ትከሻዬ ላይ እጃቸውን ጣል አድርገው ነበር የሚያወሩት። እየሰማዋቸው ኮሚሽነሩ አተኩሮ ሲመለከተኝ አየሁት። ባደርገጤ እንዲሄዱ ኮሚሽነሩን አስጠራሁት። አንተ ለምንድን ነው እኔን የምትከታተለኝ? አልኩት። ምን አደረው? ምን ያላደረግከዋል? ምንም አላልኩህም አለኝ። አንተ እንዳውም የሆነ ተልእኮ አለህ አልኩት። የምን ተልእኮ? ጀርባህ መጣራት አለበት። እኔ ምንም ሙት የለሁበትም። ስላንተ መረጃ አለኝ አልኩት። ምን አይነት መረጃ? እንዳውም ና ጓድ እርገጤ ጋር እንሂድ አልኩት። አይሆንም። ይሆናል። ስለ እግዚአብሔር ተወኝ አለኝ። እምቢ ካልክ አብዮት ጥበቃ እጠራና ተገደህ ትሄዳለህ አልኩት። እባክህ ተለመነኝ፣ ምንም ሙት የለሁበትም። ሰውየው በጣም ፈራ። የእርገጤ ስም እንዲህ ያርበተብታል። የመጀመሪያ ቀን መርካቶ ምሽት ላይ መጥተው ጓድ እርገጤ ይፈልግሃል ስባል መግቢያው ነው የጠፋኝ። ይህንንም ኮሚሽነር እኔም እንደቀመስኩት አንተም ይድረስ እያልኩ ፊቱ ላይ ያለውን ድንጋጤ እየተመለከቱ በውስጤ እስቅ ጀመር። ይህን ሰው እርገጤ ጋር እንደማልወስደው አውቃለሁ። ነገር ግን ሌላ ጊዜ እንዳይተናኮለኝ ለማድረግ ነበር። ለዛሬ ምሬሃለሁ ብየው ወደ መልበሻ ክፍል ቶሎ ተመለሱ። የረፍት ሰዓቱ እየተጋመሰ ነበር። ሰዓቱን ለመጠቀም ቶሎ መምከር ጀመሩ። ለእኛ አጥቂዎች ከቴዎድሮስ ቡድን ተከላካዮች እንዴት ማምለጥ እንዳለባቸው ነገርኳቸው። ሌላም ምክር ሰጠኋቸውና ወደ ሜዳ ለመግባት ከመልበሻ ክፍል ወጣን። እዚያው ለጥበቃ መልበሻ ክፍል የነበረው አብዮት ጠባቂ ጠራኝና ቅድም ምንድን ነው ያልከው አለ። ምን አልኩ? ማምለጥ ስትል ነበር። ታክቲክ ነው። የምን ታክቲክ ነው አለኝ። የጨዋታ አልመሰለኝም። ተከላካዮቹን እንዴት ማምለጥ እንዳለባቸው የተናገርኩትን ማምለጥ የሚለውም እስረኞችን የማስመለጥ ምክር እንደሰጠው ተደርጎ ነው የተተረጎመው። ዝም ስትል እንድትናገር ያደርጉሃል፣ ስትመክር ይሄ አባባልህ ምን ለማለት ነው ይለዋል። ልጆቹ ከጨዋታ በፊት መፈክር ማሰማት ነበረባቸው። ንገራቸው አለኝ። ምን ብዬ መፈክር እንዲያሰሙ? ምንድን ነው የወቅቱ መፈክር? አብዮታዊ እናት ሀገር ወይም ሞት። መፈክሩን ስነግራቸው ልጆቹ ማን ነው የሚሞተው እያሉ ያንሾፋሹፉ ነበር። ስቴዲየም ውስጥ ከጠዋት ጀምሮ ዘፈን፣ ትርኢትና ልዩ ዝግጅት ይካሄድ ነበር። ዘፋኞቹ ኮሪደር ላይ ለልብስ መቀየሪያ ክለላ ተዘጋጅቶላቸዋል። ተራቸው ሲደርስ እየወጡ ይዘፍናሉ። መልበሻ ክፍል የኛ ተጫዋቾች ልብስ እየቀያየሩ ሳለ ጥላውን ገሰሰ መጣ። ኮሪደሩ ላይ ሽንት ቤት ያለው መልበሻ ክፍል ብቻ ስለሆነ ጥላውን የመጣው ለመጸዳዳት ነው። ነገር ግን አሰልጣኙና ከተፈቀደለት ባለስልጣን ውጭ ማንም ወደዚያ ክፍል መግባት አይችልም። ጥላውን ወደ ውስጥ እየገባ ሳለ በሩ ላይ ያለው አብዮት ጠባቂ ወዴት ነው አለው። ወደ ውስጥ ልጆቹ ጋር ነው? አዎ። ምን ታረጋለህ? ላናግራቸው። አትችልም። እገባለሁ። ሁለቱ ሲከራከሩ ቆሜ አያቸዋለሁ። አብዮት ጠባቂ ዞር በል ብሎ ጥላውን ላይ ሲደግንበት ከሱ ይልቅ እኔ ደነገጥኩ። ጥላውን ጉዳዩን አላወቀም፣ ደግሞም የቀልድ ነው የመሰለው። በዚያ ላይ አብዮት ጠባቂው ጥላውን መሆኑን ያወቀ አልመሰለኝም። ጠባቂው ጓደኛውን ጠራና ለልጆቹ መልእክት ሊያስተላልፍ ነው የመጣው አናግረው አለው። ደግነቱ ያኛው ጥላሁንን ያውቀው ስለነበር በመልእክት የኛ ሰው ነው ችግር የለውም በሚል አረጋጋው። እኔም ጥላሁንን ማግባባት ጀመርኩና ጉዳዩን አስረዳሁት። ጥላሁንም ለምን እንደመጣ ነገረኝ። እሱ ልጆቹን ነው ፈልጌ ያለው ለሽንት ልገባ ነው ብሎ ላለመናገር ፈልጎ ነው። ለዚያኛው ሰውዬ ጥላሁን ለምን እንደመጣ ስነግረው ሄዶ ጠራውና ሽንት ቤት እንዲጠቀም ቢጠይቀውም አሻፈረኝ አለ። ግጥሚያው በሰላም አለቀና ሁሉንም ጨርሰን ልጆቹ ወደ መልበሻ ክፍል ሄዱ። ሽልማት ስለነበር እኔ ዘግቼ ነው የመጣሁት። ልጆቹ ተንጠባጥበው ነው ወደ ክፍል የገቡት። እኔ ወደ መልበሻ ክፍል ሲሄድ ኮሪደር ላይ ወረቀት ተበትኗል ተብሎ ግርግር ተፈጠረ። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅት ከሶስት እስከ አምስት ሰዓት ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Oh, yeah, baby.
ነው።